የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የማክ ዛሬ የእረቡ ምሽት ጥር 1 2011 ዓ.ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በአማራ ክልል ምዕራብ ጎንደር ገንደ ውሃና ኮኬት በተባሉ ቀበሌዎች ሰዎች መገደላቸውን ነዋሪዎች ገለጹ።
ሰላማዊ ሰልፍ ሲቀርም እንደነበረው 27 ሰው ነው የተመጣ
27 ሰው ነው የተመታው። ከዛ ውስጥ 7 ሰው ተገድሏል ነው ያሉት የአይን እማኝ መሆናቸውን የገለጹልን አንድ ነዋሪ። በሌላ ዘገባችን ከሽሬ እንደ ስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ህዝብ አናስወጣም ብሎ በስታዲየም ውስጥ እንዳገታቸው የአካባቢው ነዋሪዎች ገልጸዋል። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ቆዩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት እቅዳቸውን በጀት ለማግኘት በሚያደርጉት ጥረት በዴሞክራቶች ላይ ጫና ለማሳደር ሲሉ በቴሌቪዥን ለህዝብ ንግግር አድርገዋል። የህግ መወሰኛ ምክር ቤት ዴሞክራት አባላት በበኩላቸው በሪፐብሊካውያኑ የሚመራው የህግ መወሰኛ ምክር ቤት የተገዙት የመንግስት መስሪያ ቤቶች ሊከፈቱ በሚያስችሉ በጀት ላይ ድምጽ እስከሚሰጥበት ድረስ የህግ እገዳ በመጣል ምላሽ ሰጥተዋል። ዴሞክራቶች ትላንት ለእስራኤል የሚሰጥ የጸጥታ ረድኤትን፣ የዩናይትድ ስቴትስ እና የዮርዳኖስን ትብብርን፣ ሶሪያውያን ሲቪሎችን ለመርዳትና ለመጠበቅ የሚደረግ ጥረትን የሚሸፍን ህግ እንዳይታይ ትላንት አግደዋል። ሆኖም 56-44 ድምጽ ተሽሯል። አቻምና በዩናይትድ ስቴትስ በተካሄደ ፕሬዚዳንታዊ ምርጫ የትራምፕን የምርጫ ዘመቻ ለወራት ያህል ሲመሩ የቆዩት ፖል ማናፎርት ስለ ምርጫው አሃዝ ከሩሲያ የስለላ ተቋም ጋር ግንኙነት ላላቸው ሰው መናገራቸውን የፍርድ ቤት ሰነድ አመልክቷል። ይህ ክስተትም ታዲያ የትራምፕ የምርጫ ዘመቻ ከሩሲያ ጋር ለማስተባበር ሞክሮ ሊሆን ይችላል በሚለው ላይ ማስረጃ ተጨመረበት ማለት ነው። ያም ሲባል ግን ከዘመቻው ጋር በተያያዘ ሴራ ተፈጽሞ ከሆነ በፌዴራል አቃቢያነ ሕግ መታየት ይኖርበታል። ከልዩ ካውንስል ሮበርት ሙለር የምርመራ ስራ ጋር የሚሰሩት የአቃቢያነ ሕግ ማናፎርት ስላደረጉት ግንኙነት እንደዋሿቸውም ገልጸዋል። ማናፎርት ግን ከሩሲያ የስለላ አገልግሎት ጋር ግንኙነት አላቸው ከሚባሉ ኡክሬናውያን የቀድሞ የስራ አጋራቸው ጋር ስለነበራቸው ግንኙነት ያልተናገሩት ከነበረው የትርምስ ሁኔታ ጋር በተያያዘ ዝርዝር ይዘቱን ስለዘነጋው ነው በማለት አስተባብለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ አገልግሎት ወደ ታይላንድ ያመለጠችውን የ18 ዓመት ዕድሜ ሳውዲ ተወላጅ ስደተኛ መሆኗን ካረጋገጠ በኋላ አውስትራሊያ ጥገኝነት እንዲሰጣት ጠይቋል። የአውስትራሊያ የአገር ውስጥ ደህንነት ሚኒስቴር የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር በጠየቀው መሰረት ራፋህ ሙሐመድ አል ኩኑን ጥገኝነት ለመስጠት እንደሚያስብበት ገልጿል። ወጣቷ ከቤተሰብ ጋር ወደ ኩዌት ለረፍት ከሄደች በኋላ አምልጣ ቅዳሜ ማታ የታይላንድን አውሮፕላን ማረፊያ ገብታለች። ወጣቷ በአውሮፕላን ማረፊያ ሆቴል ውስጥ መሽጋ ከተባበሩት መንግስታት ድርጅት ሰዎች ጋር እስከምትነጋገርበት ጊዜ ድረስ አልወጣም በማለት በርካታ የትዊተር መልእክቶች አስተላልፋለች። የታይላንድ ኢሚግሬሽን ታዲያ ወደ ሀገሯ ለመመለስ የነበረውን እቅድ ቀልብሶታል። አድማጮች፣ ለሰዓቱ ያሉት ዜናዎች እንደዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በአማራ ክልል ምዕራብ ጎንደር ገንደ ውሃና ኮኪት በተባለ ቀበሌ ከመከላከያ ሰራዊት አባላት በተተኮሰ ጥይት 27 ሰዎች መመታታቸውንና ከነዚህ ውስጥ 7 ሰዎች መሞታቸውን የአይን እማኝ መሆናቸውን የነገሩ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ግድያውንም በመቃወም ዛሬ የተቃውሞ ሰልፍ ማድረጋቸውን ተናግረዋል። የሆስፒታል ምንጮች ሰዎች መገደላቸውንና መቁሰላቸውን ነግረውናል። ከክልሉ መንግስትና ከመከላከያ ሰራዊት መረጃ ለማግኘት ያደረግነው ጥረት አልተሳካም። ይህንን በተመለከተ ማምሻውን ሳጠናቅረው የነበረው ዘገባ ተከትሎ ይቀርባል።
በአማራ ክልል
ደቡብ ጎንደር ዞን ገንደውሃ በተባለ ቦታ ነዋሪና ለተፈጠረው ጉዳይ የአይን ማኝም ሆናቸውን በስልክ የገለጹልን አቶ ፈረንሳይ ሰጠኝ የተባሉ ግለሰብ በትላንትናው ዕለት በመከላከያ ሰራዊት አባላት በተተኮሰ ጥይት ሰዎች በመገደላቸው ዛሬ በከተማው የተቃውሞ ሰልፍ መደረጉን ይናገራሉ። ዳሉ
ተቃውሞ ሰልፍ የተደረገበት ምክንያት ከሁለት ከሶስት ቀን በፊት በጭልጋ ማፈረደንድ ዳዋዳንጉራ የሚባል አካባቢ መስመር የሚሰራ የነበረ የኮንስትራክሽን ድርጅት ነበረ። ያ ድርጅት ያው በነበረው በቅማንት ብሔረሰብ ጋር ተያይዞ ጥይትና መሳሪያ ያቀብላል የሚል ተቃውሞ ስለነበረ ያው እዛ አካባቢ ያለውን ስራ ቁሟል እና ከዛ ጋር ተያይዞ የነበሩ ማሽነሪዎች እንዲወጡ ተብሎ ታዟል ተባለ። ካሁን በፊት ዳባት በጎንደር በኩል እንዲወጡ ተደርጎ ነበር። የዛ አካባቢ ሰው ምን እንደጫኑ ስለማናውቅ ካሁን በፊት ሰሩት የነበሩት ስራ ህገወጥ መሳሪያና ጥይት ሲያቀብሉ ነበረ፣ እርስ በርስ ሲያፋጁ ነበርና በዚያ እናስወጣም ሲባል በመተማ በኩል እንዲወጡ ተብሎ በመተማ በኩል እንዲወጡ ታዞ ነበር። በዚህ በእኛ በገንድሃ ማለት ነው። እና ያው ህዝቡ መምጣታቸውን ሲሰማ ተቃውሞ አድርጎ ገንድሃ አካባቢ ኬላ ነበረ። እንመኪኖች ሳይፈተሹ ማለት የለባቸው ፈትሾ የለፉልን የሚባል ከህብረተሰቡ ከአካባቢው ከዚህ ከምዕራብ ጎንደር ዞን አስተዳደር ጋር ጥያቄ ታሰረ። በቃ ተፈትሾ ማለፍ አለባቸው ተባለ። አያልፉም ተብለው መቃቁሞ እንደተነበቱ ትናንት በዚህ ማተባ የሚፈተሹልን እንዳለ ነበረ። በምን ምክንያት እንደሆነ ሳናውቀው አጠቃላይ በመከላከያ ድሽቃ አለ፣ ብሬን አለ ተጭኖ 44 የስር ኮንስትራክሽን ማሽን የሆኑ በገንድዋ ከተማ አለፉ። ህዝቡም ምንም ነገር አላለም። አጋጣሚ መጥተው ስለደረሱ 44ቱም አለፉ። መከላከያ ማጁ ማሳለፋቸው መጨረሻ ላይ ግን ከኋላ የሚመጣ መኪና አለ ተብሎ ወጣ ከተማ ላይ ተሰብስቦ ቁሞ ነበረ። የሚመጣ መኪና ማን ነበር? አንዱ ኦራል ነው። እኔ አጋጣሚ አስፋልት ላይ ነበርኩ። ጠቅላላ ብሬን ደቅኖ ከኋላ ወደ 10 የመከላከያ ተክላሽ ያዙ መጣ። ከወጣቱ ሲደርስ ተኩስ ተከፈተ። እኛ አላወቅንም። ተኩስ ተከፈተ። አንድ 30 ሰከንድ ነው የሚሆን በቃ ተኩሱ። እሱ ኦራሉም አልፎ ሄደ። እንኳን እንደዛ ካይ ሰው ከቧሪ በአጋጣሚ 7 ሰው ተመቷል፣ በጥይት ማለት ነው። በጣም የሚገርመው አሁን ትናንት 2 ሰዓት ላይ ማታ የሞተችው የ7 ዓመት ህፃን ተመታለች። ከ7ቱ 3ቱ ሙተዋል፣ 4ቱ ቆሰሉ። መጀመሪያ ያለፈውን መኪና የኮችት ቀበሌ ህዝብ ምሳይ ፈተሽን ስላለፍ አናሳልፍም ብሎ የኮችት ታጣቂዎችን፣ ወጣቱም፣ አጠቃላይ ያለው ህብረተሰብ ሌላውን መኪና አስቆሞ
ነዋሪው እንደሚሉት ገንደውሃ ቀበሌ ላይ ሰዎች በመገደላቸውና በመቁሰላቸው ከዚህ ቀበሌ 19 ኪሎ ሜትር ርቀት ላይ በምትገኘው ኮኬት የተባለች ሌላ ቀበሌ ላይ የሚገኙ ነዋሪዎች ኬላ ዘግተው የሱር ኮንስትራክሽን መኪኖችን አጅበው ሲጓዙ ከነበሩ የመከላከያ ሰራዊት ኦራሎች ጭምር እንዲቆሙ መደረጉን ነው። በዚህ ቀበሌ ነዋሪ መሆናቸውን በስልክ የገለጹልን አቶ መኳንንት ውብነ ኮኬት ቀበሌ ላይ አጋጥሟል ያሉትን ደግሞ ይዘረዝራሉ።
ገንደዋ ከተማ ላይ ዞን ሆናለች። አሁን ዞኑ ላይ ቁሙ ስሏቸው ምንድን ነው ሆንዳ መኪና የት ነው የሚሄደው ሲባል ወደ 7 ሰው በጥይት መጥተው ህጻናትንም በመኪና ገጭተው ጥሰው ሲመጡ ኮኬት ላይ ተደውሎ ያው እንዲህ አይነት ኦራን አለበት ያው መሳሪያ ከባድ መሳሪያ የተጫነ ነው ተባለ። ሰው ገለብን መጣ ቁሙ ሲባል ያው እኛ እዛው ኬላ ነበርና አስቆም ነው መኪናውን ቁም በምንለው ሰዓት ያው በአጋጣሚ የጫኑት የተለያየ መሳሪያ ዘመናዊ መሳሪያ ነው ያሉትኝ መከላከያ አለበት። ያው መከላከያ ነው የት እንደመጣ አይታወቅም። ግን ጦሩ ያው ልብሱ ምኑ መከላከያው ጥይቱም መሳሪያውም ያው መከላከያ ነው የምንለውኛ። ስለዚህ ያው እዛ ሰው ገላችሁ መታችሁ አናቁ በምንል ሰዓት ያው አጋጣሚ ወጣትም ወጣ ያው ሚሊሻም ነበረ የአካባቢ ሚሊሻ ወጣ። ቀጥታ ያው ተኩስ ነው የከፈቱብን። ያው በድሽቃና በብሬን ነው ያው ሰውን መቱት። የቆመው ነው እያና ያው መንገድ ሰው ገላች መጣቸው አልቁም ሲሉ ያው ህዝቡን ወጣቱንም ቀጥታ በብሬንና በድሽቃ መቱትም። ያው ከተማውን ቤት እናቃጠሉ። ከዛ በኋላ የተከባድ ችግር የተፈጠረው ያው ሰው ህይወትም አለፈ የቆሰለው ሰው ማት ነው። ያው መጨረሻ ላይ የተደረገው መኪናው ምንድን ነው ወይ ከየት ነው የመጣ ሲባል መከላከያ ያውቀዋል ወይ ክልሉ ዞኑ ያውቃል ሲባል ዞኑ እንግዲህ ያውቅና አይምሮ አይምሮ አያውቅም አላወቅንም የሚለው ያለ እንግዲህ ይህን መኪና እንሰድማለን ህዝቡ ያው እንደጎደለ ተኮሳደ ያው ብዙ ሰው ሞተ መጨረሻ መኪናው አሁን ያው ይህ መፈተሽ አለበት ተባለ። ያው አናስፈትሽ የሚል ነገር አመጣው ያው በጭቅጭቅ ነው የዋል ነው። አሁን ገና መኪናው ወደ እንደተጫነ ተመልሶ ወደ ዞን ወደ ገንደዋ ከተማ ገብቷል። አሁን የገባ አሁን የተነሳው እኛም እዛ ነው አሁን የቆየ ነው ተነሳል ወደዛ። ያው ሰው ብዙ ሰው መጥተዋል፣ ብዙ ሰው ተጎድቷል።
የገንደውሃው አቶ ፈረንሳይ በአጠቃላይ በሁለቱም ቦታዎች ተጎድቷል ያሉትን ሰው በቁጥር ያስቀምጣሉ።
ከገንደዋም ከፈሲትም 22 ሰው ነበር የተመጣ። ዛሬ ጠዋት ግን አጠቃላይ በሰላማዊ ሰልፍ ሲቀርም እንደነበረው 27 ሰው ነው የተመጣ። ከዚህ መሀ 7 ሰው ሙቷል ማለት ነው።
ስማቸውን እንዳንጠቅስ የጠየቁን የገንደ ውሃ ሆስፒታል የሕክምና ባለሙያ የቆሰሉ ሰዎች ከኮቲት ለተሻለ ሕክምና ሲመጡ ሕክምና ማድረጋቸውን ገልጸው ሕይወታቸው ያለፉና ከባድ ጉዳት የደረሰባቸውን ወደ መተማ ሆስፒታል መላካቸውን ነግረውናል። ግድያውን በመቃወም ዛሬ ሰላማዊ ሰልፍ ካደረጉት መካከል ወይዘሮ ሰላማዊት ወርቁ የተባሉ ነዋሪ መንግስት ግድያውን ያስቁምልን ይላሉ።
ልጆቻችን በሰላማቸው እንዲገቡልን፣ ወንድሞቻችን በሰላማቸው እንዲገቡልን። እነሱ ሲወጡ በዲሽቃ ሆነ። የሰባት ዓመት ስራንድራ ብሔረሰቦች ተመታለች። አራት ሴቶች በፊት ቀበሌ ላይ ተመተውብናል። የምናደርገው ጨንቆናል። እኛ ላካችሁ እንደ ፍትህ አለ እንደ ቢክበልን የአማራ ልጅ አለባችን ደርሰን ምንበላው ደናችን ተዘጋ ነው። ዛሬ ሳምንት እየሆነን ነው። ዛሬ ሂደን አስተዳደር ላይ ወይ አስተዳደር የለም ወይ ህግ የለም ህግፋ ያለለ እኛ ወራንድን ጥገኝነት እንጠጋ ብለን ነው። ወላጆች በቃ እያለቀሰ ሀምበርከር የገባ ነው። ስንደናግር ምን ያሉና መኪና ልመለሳል አሉ። ትክክል መኪና አሁን ሳተላይ የነበርን ራሱ 42 መኪና አስገብተናል። ዛሬ
ነዋሪዎቹ ጥያቄያቸው በመንገድ ኮንስትራክሽን ላይ የተሰማራው የሱር ኮንስትራክሽን መኪና የጦር መሳሪያ ስለማቀባበሉ መረጃ አለን ይፈተሽልን የሚል በመሆኑ መኪኖቹ ተመልሰው ፍተሻ እንዲደረግባቸው ማስደረጋቸውን ይናገራሉ። በዚህ ጉዳይ ላይ ማብራሪያ ለማግኘት አዲስ አበባ የሚገኘው የሱር ኮንስትራክሽን ዋና መስሪያ ቤት፣ የምዕራብ ጎንደር ዞን አስተዳደር፣ የአማራ ክልላዊ መንግስትና የመከላከያ ሰራዊት ምክትል ኢታማጆር ሹም ጀኔራል ብርሃኑ ጁላ ጋር ተደጋጋሚ የስልክ ሙከራ አድርገን ነበር። ስልኮቹ ስለማይነሱ ምላሽ ለማግኘት አልቻልንም። ሙከራችንን እንቀጥላለን። ምላሻቸውን ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ከሽሬ እንደ ስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ህዝብ አናስወጣም በማለት በስታዲየም እንዳገታቸው የአካባቢው ነዋሪዎች ገልጸዋል። ከሽሬ ከተማ ለመውጣት የተከለከሉ ታላላቅ የመከላከያ ሰራዊት መኪኖችም እዛው ሽሬ ውስጥ ተይዘው እንደነበረ የዘጋቢያችን አለም ፍሳዬ በተከታዩ ዘገባ ይዳስሰዋል።
ዛሬ ማክሰኞ ታህሳስ 3 2011 ዓ.ም ከሽሬ ከተማ ለመውጣት የተከለከሉ ታላላቅ የመከላከያ ሰራዊት መኪኖች ለምንና እንዴት እንደተከናወነ ከሽሬ ከተማ ነዋሪዎች አንዱ አቶ ስራፊያል ገብረ ህይወት ጠይቂያቸው ነበር።
ናይ መስለካ ሕዚ ናይ መከላከያ መካይን ወታደራዊ መካይን የን ብምልዕል ዝፃዕንኦ ኣይንፈልጥን ዝፃዕንኦ ስለዘይ ፈለጠካ ብዙሕ ዝበላ መካይን እየን ነይረን። ገለገለ ኢንፎርሜሽን ነይ ብለይቲ እውነይ መብራህቶትን ቀዲመን ብኸዳ ኣለዋ ይበሃል ብዝኾነ እንታይ ኢሉ እቲ ህዝቢ ዓወት ዘጨበጥና ልምዓት ዘምፃና ሰባት ኢና ሕዚ ኣበይ በዲኩምና ትኸዱ ኣለኹም።
ምን መሰለህ ናይ መከላከያ ወታደራዊ ማኪኖች ናቸው። ምን እንደጨኑ ኣናውቅም። ብዛት ያላቸው መኪኖች ናቸው የነበሩ። አንዳንድ መረጃዎች እንደሚጠቁሙት በሌሊት መብራት አጥፍተው ይሄዱ እንዳሉም ይወራል። በሽረ አካባቢ አንድ ኮር ነበር። ይህ ኮር ፈርሰዋል ተብሎ ሰራዊቱ ብዛት ያላቸው ክፍለ ጦሮች በሆመራ፣ በጎንደር፣ በማይጠብር አድርገው ወደ ኦሮሚያ ነው ወደ ክልል አማራ ወዴት እንደሆኑ ብዛት ያላቸው ክፍለ ጦሮች ሄደዋል። አሁን ሰላሙ የተሟላ አይደለም። በመንግስትም ግልጽ የሆነ የሚደረግ ስምምነት የለም። ለምሳሌ የዛላምበሳና የራማ ድንበር መዝጋቱ ህዝብ የተሟላ ማብራሪያ አላገኝም። ስለዚህ በዚህ ሂደት እያለን ለምን ይወጣሉ? እኛ እስከ ማን ጋር ነው የምንቀረው የሚል ጥያቄ ነው ያለው። በስሑል ስታዲየም የታጉት የመከላከያ መኪኖች ለምንድን ነው? ስጋታቸው ምን እንደሆነ አቶ ስራፋኤል እንዲህ ይላሉ።
ህዝቢ ብጣዕሚ ብዙሕ ዝበለ ህዝቢ እቲ ናይ ከተማ ህዝቢ ከይኮነስ መጀመርያ እቲ ገጠር ዘሎ ህዝቢ ካብ ሽረ ወፂኻ ንሱ ምትሓዝ ጀሚርዎን ካብኡ ቀስ ብቀስ እቲ ናይ ከተማ ህዝቢ እንዳሰምዐ ብሞተር ብመኪና ዛዕምዛዕ እንዳኸደ ብጣዕሚ ብዙሕ ዝበለ ህዝቢ እዩ ተኣኪቡ።
መጀመርያ ገጠር አካባቢ የነበሩ ነው መከልከል የጀመሩ። በኋላ የከተማ ህዝብ እየሰማ በመኪና በሞተር እየረጠ በርካታ ህዝብ ነው የተሰበሰበው። በሽረ እንዳ ስላሴ ህዝብ መኪኖችን ሲታገቱ የመከላከያ አባላት ምን እንዳሉ አቶ ስራፌል ገብረ ህይወት እንዲህ ይገልጻሉ።
እቶም መከላከያ ውነ ምንም የበሉን ዘይናቶም ይንን ፅቡቅም ገይሮም ተመሊሰን ናብ ሽረ እዚ ስታዲዮም።
መከላከያው በጣም ጥሩ ነው ያደረገው። ምንም አላለም። በስነ ስርዓት ወደ ስታዲየም ገብተዋል። አሁን ከህዝብ ጋር በመወያየት ላይ ነው ያለው። ከሽረ እንዳ ስላሴ አካባቢ የተንቀሳቀሱት መኪኖች ወዴት መሆናቸው ይታወቃል ወይ? ከሚመለከተው አካል የተሰጣቸው ማብራሪያ ሲኖራል ወይ ብያቸው አቶ ስራፊኤል
ገለገሌም ንአዋሳ ይብሉ ንኦሮሞ ይና ይብሉ።
አንዳንዶቹ ወደ አዋሳ ይላሉ፣ ሌሎች ደግሞ ወደ ኦሮሚያ ይላሉ። የተለያየ መረጃ ነው የሚሰጡት። እስካሁን ግን የተሰጠ ማብራሪያ የለም። ከመከላከያም ከአስተዳደሩም የመጣ የለም። በዚህ የሽረ እንዳ ስላሴ ውሎ ሴቶችም ነበሩበት። ከሴቶቹ አንዷ ወይዘሮ አልጋነሽ ደጀን ትባላለች። ወይዘሮ አልጋነሽ የታገቱ መኪኖች ብዛት ስንት መሆናቸውና የት እንዳሉ ይገልጣሉ። የተያዙት መኪኖች 18 ናቸው። ሁለት ቦቴ ሲሆኑ 16ቱ ኦራል ናቸው። ሁሉም ስታዲየም ውስጥ ገብተዋል። የያዙት ነገር ግን አላወቅንም። የከተማ ህብረተሰብ ጥያቄ ምንድን ነው ብያቸው ነበር። ወይዘሮ አልጋነሽ እንዲህ ብለዋል። ወጣቱ መኪኖች መውጣት የለባቸውም። በውጭና በውስጥ እኛን ለማንበርከክ ለሚደረገው ተንኮል አለ። ስለዚህ ንብረታችንን አስወጥተን አንሰጥም። የታህታይ አዲያባ ወረዳ ጸጥታ ኃላፊ አቶ ሚላው ለማግኘት ያደረጉት ሙከራ አልተሳካም። አለም ፍስሐ ከመቀለ።
አለምን ለዘገባው እናመሰግናለን። አድማጮች፣ በተያያዘ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከመምህራን ጋር ባደረጉት ውይይት የመከላከያን በተመለከተ ጥያቄ ተነስቶ ነበር፣ ምላሽም ሰጥተውበታል።
የመከላከያን ጉዞ ማደናቀፍ ትክክል አይደለም። መንግስት መጠየቅ ይቻላል። ምን ያደረክ ነው? ስጋት አለን? ዜጋ ጠብቀን ማለት ይቻላል። ከዛ ያለፈው ግን ወታደሩን እረፍ፣ ህዝብን አትነካም በመባሉ ነው እንጂ ግጭት ሊያመጣ ይችላል፣ ሰው ሊሞት ይችላል። በራስ ኃይል ጉዳት ከደረሰ ደግሞ ጥፋት ነው። ለምንድን ነው እንደዛ ያደረግነው? አምና መከላከያ በአምቦ ለማለፍ ሲሄድ የአምቦ ወጣቶች ሲዘጉበት የአምቦ ወጣቶች ጨፍልቆ ያልፋል። በቦረና ሲሄድ ቦረና ወጣቶች ሲቆሙበት ጨፍልቆ ያልፋል። ያም መድገም አንፈልግም። እኛ መድገም ስለማንፈልግ አትጨፈልቅም፣ ቁም፣ ህዝቡን ስማ፣ አማክርና ተነሳል። የየትኛውም ጫፍ የኢትዮጵያ ህዝብ ግን ማወቅ ያለበት የፌዴራል መንግስት ሰራዊቱን ከአንድ ጫፍ ማንቀሳቀስ አብሶሉት ፓወር ነው ያለው። የማንም ምክር አያስፈልገውም።
ወደ ተከታዩ ዘገባችን እንለፍ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ከኤርትራ ፕሬዚዳንት ኢሳያስ አፈወርቂ ጋር በትግራይና ኤርትራ ዝምድና በተያያዘ ውይይት ማካሄዳቸውን ተናግረዋል። ውይይቱ በሁመራ አምሃጀር መስመር ሲከፈት ለብቻ ተለይተው በትግረኛ ያካሄዱት መሆኑንም ገልጸዋል። የትግራይና ኤርትራ መንግስታት ግንኙነትን በማሻሻል በሀገር ደረጃ እየተካሄደ ላለው ሁለንተናዊ ግንኙነትን ለማጠናከር የሚረዳም ነው ብለዋል። ሙልጌታ ጽብሃ ዝርዝሩን ይዟል።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ትናንት ምሽት ለጋዜጠኞች የሰጡት መግለጫ ከኤርትራ ጋር የሚያዋስኑ ድንበሮች መከፈት፣ ከፕሬዚደንት ኢሳያስ አፈወርቂ ጋር ያደረጉት ውይይትና በትግራይ አንዳንድ አካባቢዎች የመከላከያ ሰራዊት እንቅስቃሴ በተቃዋሚዎች መገታት የሚያወግዝ ሀሳቦች የተነሱበት ነበር። በኢትዮጵያና ኤርትራ የሰላም ጉዳይ የሁለቱ ሀገራት መሪዎች ከሚያደርጉት ስምምነትና ውይይት በተጨማሪ የትግራይ መንግስት ከኤርትራ መሪዎች ጋር በተለያዩ ጊዜያት ውይይት ማካሄዱ ተናግሯል። ዶክተር ደብረጽዮን እሳቸው ከፕሬዚደንት ኢሳያስ ጋር ሁለት ጊዜ አጭር ውይይት ያካሄዱ መሆናቸው ገልጸው ከትናንት ወዲያ የሑመራ ኦምሓጀር መስመር መከፈት ጋር ተያይዞ ግን ረዘም ያለ ጊዜ ወስደው የጋራ ጉዳዮች ላይ ውይይት ማካሄዳቸው ተናግሯል። ከፕሬዚደንት ኢሳያስ ጋር ለብቻቸው ተለይተው በትግርኛ መወያየታቸው ገልጿል።
ለብቻችን ተለይተን ብዙን ያወራ ነው። ማለትም ስለ ዝምድናችን፣ ስለ የሑመራ መስመር መከፈት ብቻ አይደለም ያወራ ነው። እሱማ እሳቸውና ጠቅላይ ሚኒስትር ዶክተር አብይ መጥተው ከፍተውታል። ያለቀለት ጉዳይ ስለሆነ ስለ እሱ ብዙ ያወራ ነው ነገር የለም። ስለ ዝምድናችን አውርተናል። የሚታያቸው ነገሮችም አንስተዋል። የቆየ ችግር እንደነበረን ስለሚታወቅ ዝምድናችን በአጭር ጊዜ ንግግር የሚያልቅ አይደለም ነው ያሉት።
የዛላንበሳ ሰርሓ መስመር መዘጋቱ በተመለከተ ከፕሬዚደንት ኢሳያስ ጋር መነጋገራቸውና ጉዳዩ ከሌላ ጋር የማያያዝ በመሆኑ ድንበሩ የተዘጋው ስርዓት ለማስያዝ በመሆኑ ለሁላችንም የሚጠቅም ነው ብለዋል። በዚህም ወደ ጉምሩክ ስርዓት ለመግባትና የወጪ ገቢ እንቅስቃሴም በስርዓት እንዲሄድ ለማድረግ ነው ሲሉ ተናግሯል። የተጀመረው ህዝብ ለህዝብ ግንኙነት በጥሩ ሁኔታ እየሄደ መሆኑን ገልጸው እንደ መንግስታት ደግሞ ሁለታችንም ፍላጎት እንዳለን በውይይቱ ተመልክቻለሁ ብለዋል ዶክተር ደብረጽዮን። ካሁን በኋላም ተመልሰን ወደ ጦርነት የምንገባበት ምክንያት አይኖርም ሲሉ አስምረውበታል። በመሪዎች መሀል የነበረው ቅሬታና ቂም እንተው የሚል ሀሳብ ነው ያለን ያሉ ዶክተር ደብረጽዮን ለዚህም መግባባት ወሳኝ በመሆኑ ውይይቱ ቀጣይ ነው ብለዋል።
ህዝብን ህዝብ ሽግር ይኖረን ቀደሙ ሬና ያድማ አይና መስተካፍተት መራርሓ ይኔሩ መራርሓ ዘሎ ጸገሙን
ህዝብ ከህዝብ ጋር ቀድሞም ችግር አልነበረበትም። መንገዱ ከተከፈተ በኋላም አይተነዋል። የነበረው ችግር በአመራሮች ላይ ነው። በአመራር ውስጥ ያለው ችግርም እኛ እንተወው ነው እያልን ያለ ነው። ማን ምን አጠፋ የሚል ወደ ኋላ መመለስ የረዥም ጊዜ ታሪክም ስለሆነ የሚጠቅም ነው ብዬ አላምንም። ልንማርበት ግን እንችላለን። አንተ ይህንን አጠፋህ፣ አንተ ደግሞ ይህንን አጠፋህ መባባሉ በመሀሉም ያለመግባባት ሊያመጣ ይችላል። ለታሪክ ያስፈልጋል። የተቀየሙት ነገር ካለ ካነሱት ከተነጋገርንበት የተሻለ ነው። ለግንኙነቱም አጋዥ ስለሆነ ስሜትህ አውጥተህ ከተነጋገርክ ዝምድናውን ለማጠናከር ያግዛል። ምክንያቱም ውስጥህ ሳይቀበለው ቅር እያለህ ዝምድ ከብድና እንኳን በመንግስት በቤተሰብም ይከብዳል ነው ያሉት።
በኢትዮጵያና ኤርትራ ለሚደረግ ሁለንተናዊ ግንኙነት ትግራይ ከኤርትራ ጋር የምታካሄደው ግንኙነት ከፍተኛ አስተዋጽኦ አለው ሲሉ ተናግሯል።
በፍላይ ምስትግራይ ዘሎ ርክብ ከመንግስቲ ናብዛሐሸ ምርድዳ
በተለይ ከትግራይ ጋር ያለው ግንኙነት እንደ መንግስት ወደ ተሻለ ነገር ሊያሽጋግረው የሚችል ነው። በሁለታችን መሃል እንደ መንግስት ለመቀራረብ ፍላጎት አለ። ተመልሰን ወደ ጦርነት መግባት የለብንም። ይህ ለሁላችን ስለማይጠቅም ይበቃናል ነው ያልነው። በበለጠ ደግሞ ትዋይትን እንደ መንግስት መግባባት ፈጥረን ቀጣይ የልማት የንግድ ኢንቨስትመንት ይሁን የወደብ ስራዎች ሊያግዝ ይችላል። ይህ እንደ ፌደራል የሚሰራ ቢሆንም የትግራይና የኤርትራ ግንኙነት ለዚህ አመቻቻል። በስፋት ከኤርትራ ጋር የምትዋሰን ትግራይ እንደመሆኗና እንደሚታወቀው ደግሞ እንደ ህዝብ በሁለቱም ትግርኛ በስፋት ነው የሚነገረው ነው ያሉት።
ውይይቱ እግረ መንገዳችን ቢሆንም ያካሄድ ነው ለመጀመሪያ ጊዜ ሰፋ ያለ ጊዜ ወስደን ስለቀጣይ የትግራይና ኤርትራ ዝምድናና አብረን የምናድግበት ጉዳዮች ላይ ከፕሬዚደንት ኢሳያስ ጋር ተነጋግረናል ብለዋል ዶክተር ደብረጽዮን። በመጨረሻም ተገናኝተን ሰፊ ውይይት ለማካሄድ ተስማምተናል ብለዋል። ምክትል ርዕሰ መስተዳድሩ በመግለጫቸው ከአማራ ክልል ጋር ስላለው ግንኙነትም ተናግረዋል። በሁለቱም ክልል አመራሮች መሃል የሐሳብ ልዩነት አለ፣ ይህም በግልጽ የሚታወቅ ነው ያሉ ሲሆን ይህ ደግሞ በውይይት ነው መፈታት የሚገባው ብለዋል።
ዋንግጠም በሚይጥ ይትረፍ ምሳና ዘሎ ማለት ኢትዮጵያ ወቀይ
በውይይት እንቅጠም እንኳን ከኛ ጋር ያለው ኢትዮጵያዊ ከሰይጣንም ጋር እንወያይ፣ መግባባት ይመጣል ወይስ አይመጣም የሚለው ሌላ አጀንዳ ቢሆንም፣ ሆኖም ግን እነሱም ይናገራሉ፣ እኛም የምንናገረው እንደሚያስቀይማቸው ይገልጹልናል። እናማ በመድረክ እንወያይ ነው መፍትሄው ነው ያሉት።
ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ጋቢና ቪኦኤ በቅርቡ በአዲስ ፕሮግራም፣ በአዲስ አቀራረብ እንደዚሁም ደግሞ በአዲስ ሰዓት ወደ እናንተ ወደ አድማጮቹ ይደርሳል። አሁን ወደ ተከታዩ ዘገባችን እናልፋለን። በደቡብ ብሔሮች ብሔር ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግስት ለውጡን በማይደግፉ የዞንና የወረዳ አመራር አባሎች ላይ በአመራሮች በአባሎች ጥቃት እያደረሱ መሆናቸውን መኢአድ ከሰሰ። መኢአድ ደረሰ ባለው ጥቃት ሰዎች በጥይት መቁሰላቸውንና ለእስር መዳረጋቸውንም ተናግሯል። የአካባቢውን ባለስልጣኖች ለማነጋገር ያደረግነው ጥረት ለዛሬ አልተሳካም። መለስካቸው አመሃ ዝርዝሩን ከአዲስ አበባ አድርሶናል።
ዛሬ ረፋዱ ላይ የመላው ኢትዮጵያ አንድነት ድርጅት መኢአድ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ እንዳስታወቀው በደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት በተለይ በሰገን ህዝቦች ራሼ ወረዳ ውስጥ በአባሎቹ ላይ የአካባቢው መንግስት ባለሥልጣናት አሰቃቂ በደል እየፈጸሙባቸው ነው ሲል ይከሳል። ድርጅቱ ይኸው ችግር እንዲፈታ ለአካባቢው መስተዳድር አቤቱታ ሲያቀርብ እንደቆየም፣ ይሁንና መፍትሄ እንዳላገኘ ይናገራል። የድርጅቱ የጽሑፍ መግለጫ እንደሚያስረዳው ከሆነ በቅርቡ ህዝቡ የመልካም አስተዳደር ችግሮቹ እንዲፈቱለት ላቀረበው ጥያቄ የአካባቢው ባለሥልጣናት አድርሰዋል ያሉትን የመብት ጥሰት በማስረጃነት አሳይቷል። መግለጫውን በንባብ ያሰሙት አቶ ሞገስ አሰፋ የድርጅቱ የፋይናንስ ኃላፊ ነበሩ።
ለውጡን የማይቀበሉ የአካባቢ ባለሥልጣኖች ህዝቡ በውሃ ወለድ በሽታ አለቅን ብለው ያነሱትን የመብት ጥያቄ በሰላማዊ መንገድ መልስ መስጠት ሲገባው መኢአድ ነው ይህንን የሚሰራው፣ ስለዚህ አባሎቹ ከአካባቢው መጥፋት አለባቸው ብሎ የሚከተሉትን ኢሰብአዊ ድርጊቶች ፈጽሞባቸዋል። በጥይት የተመቱ አባላት ዝርዝር፦ ወጣት ኩሴ ገልጌሎ፣ ወጣት ብርሃኑ በንታ፣ ወጣት ውቼ ገሰሰ ሲሆኑ በከፍተኛ ስቃይ ላይ በሆስፒታል የሚገኙ አባሎቻችን ናቸው።
ከዚህም ባሻገር በአሁኑ ወቅት በእስር ቤት ይገኛሉ ያሏቸውን 22 የድርጅቱን አባላት መግለጫው ዘርዝሯል። በደራሼ ወረዳ የመኢአድ ኃላፊና የመኢአድ ከፍተኛ አመራር አባል የሆኑት አቶ ጌልጌሎ ኩዌታ ስለ እስረኞችና የአካባቢው ሁኔታ ተጨማሪ ማብራሪያ ሰጥተዋል።
የእኛ አባል የነበረው ከበደ ኦርጋይዞ ባለው የመላ ኢትዮጵያ አንድነት ድርጅት የሰገን አካባቢ ዞን የስራ አስፈጻሚ ተይዞ ምንም አይነት ወንጀል ሳይፈጽም ይህ ጥያቄ የመጣው በመላ ኢትዮጵያ አንድነት ድርጅት ምክንያት ነው በሚል በጥርጣሬ ተይዞ እስከ ዛሬ ድረስ ደራሼ ደረቅ ጣባ ላይ ታስሮ ነው የሚገኘው። የእሱን ተከትሎ የወጣቶች ክንፍ ዋና ኃላፊ የመላ ኢትዮጵያ አንድነት ድርጅት በቆላ አካባቢ የሚንቀሳቀሰው ታምሮ ተክቴም ከእሱ ቀጥሎ በተመዘገበው ጋር ሆኖ ወደ 30 ሰው ነበረ የታሰሩት። ከነዛ መካከል የተወሰኑ ሲለቀቁ አሁን ወደ 22 ወጣቶች እስር ላይ ናቸው።
አቶ ጌርጌሎ ጨምረው እንደሚያስረዱት ከሆነ አንዳንድ የመያድ አባላት ለህዝብ አገልግሎት እንዳይሰጡ እነሱም ከህዝባዊ ግንኙነትና አገልግሎት ተጠቃሚ እንዳይሆኑ የተገለሉ እንዳሉ የአካባቢውን አስተዳደር ይከሳሉ።
ምግብ ቤቶቻቸው ከዛ ልጆቻቸውን የሚያሳድጉበት እንዲዘጉ፣ በየትኛውም ቦታ የትኛውም ማንበት ስር ብለው እንዳይገቡ፣ ቢሞቱ እንኳን ህዝቡ ቅብር እንዳይወጣላቸው ተደርጎ በጣም በአደገኛ ሁኔታ ላይ ነው ያለነው። በተለይ በሰከና አካባቢ ህዝቦች ዞን በአብነት አቶ ከበደ ኦርጋይዶ ዛሬ እስር ላይ ያለው ከማህበራዊ ከታገደ 2007 ምርጫ ማግስት ነው። እስከ ዛሬ ድረስ መጠጥ ቤቱም ተዘግቷል፣ ምግብ ቤቱም ተዘግቷል። የእሱ እንስሶች ከሌሎች እንስሶች ጋር አይሄዱም፣ ልጆቹ ከሰው ልጆች ጋር አይሄዱም። ነገር ግን ዛሬ ህዝቡ የጠየቀው ጥያቄ ግን በዋነኛነት የተያዘና ያለ ምንም ወንጀል የታሰረ ከበደ ኦርጋይዶና እነዚህ የእኛ አባላቶች ተሰብስቦ የሚታሰሩ
እነዚህንና የመሳሰሉትን መያድ በአካባቢው የመስተዳደር አመራር ላይ ያቀረባቸውን ክሶች እንዲመልሱልኝ ለክልሉ ፕሬስ ሴክሬተሪ አቶ ፍቅሬ አማን ጥያቄ ላቀርብላቸው ሞክሬ ነበረ። ይሁንና ጉዞ ላይ እንደነበሩና የስልክ መስመሩም እንዳስቸግራቸው ነግረውኝ ስልኩ ተዘጋ። የደራሼ ፖሊስ አዛዥ መቶ አለቃ ፈለቀ ብርሃኑንም በስልክ ለማነጋገር ሞክሬ ስራ ላይ ስለነበሩ ሊያነጋግሩኝ ፈቃደኛ እንዳልሆኑ አስረድተውኛል። የክልሉን ባለሥልጣናት ምላሽ ይዤ ለመቅረብ ሙከራዬ ይቀጥላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ካለፈው ሰኞ ጀምሮ ለአንድ ሳምንት በጉጂ አባገዳ የተላለፈው የሰላም ሳምንት ጥሪ በአካባቢያቸው ሰላም ለማውረድ ጉልህ ሚና እንዳለው የምስራቅ እንዲሁም የምዕራብ ጉጂ ዞን ነዋሪዎች ተናገሩ። ገልሞ ዳዊት ሪፖርት አለው።
ባለፈው ሰኞ ታህሳስ 29/2011 ዓ.ም ነበር ጅሎ መለው የጉጂ አባገዳ የሰላም ሳምንት ጥሪን ያስተላለፉት። በጥሪያቸው አባገዳ ጅሎ በአካባቢው ማንኛውም ተኩስ እንዳይተኮስ ሰው ሁሉ በፈጣሪው ስለ ሰላም እንዲማጽን ጥሪ አቅርበዋል። አባገዳ ጅሎ መለው ስለ ሰላም ጥሪው አብራርተዋል።
ማንኛውም የፖለቲካ ፓርቲ ነፍጥ እንዳያነሳ፣ ተኩስ እንዳይከፍት፣ በምድራችን በአካባቢያችን ሰላም እንዲወርድ፣ በመንግሥትም ይሁን በወጣቶች ግጭት እንዳይከሰትና የሰው ሕይወትም እንዳይጠፋ፣ ሰላምም ዳግመኛ እንዳይደፈርስ ጥሪ ያስተላልፈናል።
ጥሪውን ተላልፎ የተገኘ ማንኛውም አካል ሕጋዊ እርምጃ ይወሰድበታል ሲሉም አባገዳ ጅሎ መነው አክለው ገልጸዋል። በሁለቱ የጉጂ ዞን የሚኖሩ ነዋሪዎችም የአባገዳ ጅሎ መነውን ሐሳብ ወደውታል። አቶ ሶርሳ ግጃ በምዕራብ ጉጂ ዞን የቡሌሆራ ወረዳ ነዋሪ ናቸው።
የአካባቢው ነዋሪ ጥሪውን በደስታ ነው የተቀበለው። ከየአካባቢው ሰውን ወደ አባገዳ አዳራሽ ጠርተዋቸው አስተያየታቸውን እየተቀበሏቸው ነው። እኛም እንደ ነዋሪ እየተከታተልን እንገኛለን።
ሌላ ያናገርኩት በምስራቅ ጉጂ ዞን የጎሮዶላ ወረዳ ነዋሪ ነው።
አቦቴን ጉጂ ኦሶ የሮ አርገተኔ መረቺትኔ ከራከናዮ ደመን
የጉጂ አባቶች ጊዜ አግኝተው የምክክር መድረኩን ቢያዘጋጁና ይህን አካሄድ ቢከተሉ ግጭቶች እንዲቀነሱና በአካባቢውም ሰላም እንዲወርድ ያደርጋል የሚል ግምት ነው ያለኝ።
እኚሁ ነዋሪ አክለው በጥሪው መሰረት በአካባቢው ሰላም ስለማምጣት ምክክር መጀመሩን ገልጸዋል። አቶ ሮባት ሩጬ የምስራቅ ጉጂ ዞን አስተዳዳሪ ናቸው። መንግስት የሰላም ጥሪውን በመልካምነት ይመለከታል ይላሉ።
ጎዲና ከነከስ ረነ ሀተው ማን ጎዲና ከነከስ ጅሮ ለለቢ ነገያ
የሰላም ሳምንት ጥሪ በአባ ገዳና በዞናችን ነዋሪዎች ተላልፏል። በገዳ ስርዓት ህዝባችን ተማክሮ ያልፈታው ጉዳይ የለም የሚል እምነት ነው ያለን። መንግስትም በዞኑ አስተማማኝ ሰላም እንዲወርድ ይፈልጋል። አባ ገዳም በዚህ ጉዳይ ትኩረት አድርጎ ሲያበቃ በኦሮሚያ ሁለት የሚጋደሉ ወገኖች እንዳይኖሩ በሚል በዞናችን ውስጥ ትልቅ ጥረት እየተደረገ ነው። የአካባቢያችን ነዋሪዎችም በነገው ዕለት የሚጀምረውን የሰላም መድረክ በጉጉት እየተጠባበቁ ነው። በሰላም መድረኩ ከተለያዩ ወረዳዎች የተውጣጡ ሰዎች ይሳተፉበታል። እኛም እንደ መንግሥት ለአባገዳዎች እንዲሁም ለአካባቢው ማኅበረሰብ ሙሉ ድጋፍ እናደርግላቸዋለን።
ከሰላም ሳምንት ጥሪ ጋር ያይዤ በቅርቡ በምስራቅ ጉጂ ዞን የሚኖሩ ነዋሪዎች በመንግስት የጸጥታ አስከባሪዎች ሞተር ብስክሌት ተወስዶብናል ብለው የተናገሩትን ቅሬታ አቶ ሮባን ጠይቄያቸው ነበር። አቶ ሮባ ሲመልሱ የመንግስት የጸጥታ ኃይሎች በዞኑ ለህገወጥ ተግባር ይውሉ የነበሩና ያለ ታርጋ ሲንቀሳቀሱ የነበሩ ሞተር ብስክሌቶችን መያዛቸውን ገልጸዋል። በአባ ገዳ ጅሎ መነው የተላለፈው የሰላም ሳምንት ጥሪ ለሁለት ሳምንታት የሚቆይ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረው ሞክቢል ያብሮ ነው። ደህና ደሩ።
Sonen Radio Ni Sagale Amerikat. Radio Ni VOA Sagantafano.